የዜና መጽሔት
የነዳጅ ዘይት እጥረት የመጓጓዣና የጤፍ ዋጋ ንረት በኢትዮጵያ የመሰረታዊ ፍጆታ ሸቀጦች ዋጋ መናር በአሶሳ ኢትዮጵያም የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ያንዶር የሊቀመንበርነት ስልጣንን መያዟ የእስራኤል ዩናይትድ ስቴትስ እና የኢራን ተኩስ አቁም ለኢትዮጵያ የሚኖረው ትርጉም የዩናይትድ ስቴትስ እና የኢራን የድርድር ዝግጅት የአሜሪካና የተቀሩት የኔቶ አባል ሀገራት ልዩነት ያልናቸውን አምስት ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ ካለፈው ማክሰኞ እኩለ ሌሊት ጀምሮ ቢቆምም ጦርነቱ ያስከተለው ምጣኔ ሀብታዊ ቀውስ አሁንም በተለይ የደሃ ሀገራትን ህዝብ ኑሮ እንዳመሰቃቀለው ነው። ኢትዮጵያ ውስጥ የሸቀጥ ማመላለሻ ዋጋ በእጥፍ ጨምሯል። የጭነት ማመላለሻ ተሽከርካሪዎች ነዳጅ ፍለጋ ከአራት እስከ 10 ቀናት እንደሚከራተቱ አስታውቀዋል። የዋጋው ንረት የትንሣኤ በዓል በሚያከብረው ህዝብ ላይ ከፍተኛ ጫና እያሳደረ መሆኑ እየተነገረ ነው። ሰለሞን ሙጬ ከአዲስ አበባ ተከታዩን ዘገባ ልኮልናል።
ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በተከሰተው አሳሳቢ የነዳጅ እጥረት ኢትዮጵያ ውስጥ የምርትና አገልግሎቶች ዋጋ ጭማሪ በጉልህ ተስተውሏል። ማሳያን ጥቀስ
ከአዲስ አበባ ወደ ደብረ ብርሃን ታሳስ ወር ላይ ሲሄድ 380 ብር ከፍዬ ነበር የሄድኩት። አሁን ለበዓል ወደ ቤተሰብ ስመለስ ግን 700 ብር ከፍዬ ነው የተመለስኩት። ወደኞቼ ደግሞ ከ800 ብርና ከዛ በላይ እየከፈሉ ነው የሄዱት።
በአንጻሩ በአዲስ አበባ የአገልግሎት ዋጋ ሂሳብን በሜትር የሚያሰሉ ማጓጓዣ ታክሲዎች ጭማሪ አላሳዩም።
ኖርማል አልጀመረም። ከመንገድ ሲሆን ግን ዋጋ መሻሻ ተደርጓል። እዚህ ደውሎ ሲያዙ ይለያያል። 110 ብር ነው እዚህ፣ ከመንገድ ደግሞ 170 ብር ነው።
ልዩ የሚባሉና በንጽጽር የተሻለ ምቾት ያላቸው ሀገር አቋራጭ የህዝብ ማመላለሻ ተሽከርካሪዎች የብዙ ሰዎች ምርጫ ናቸው። እነዚህም ላይ ግን ጉልህ የዋጋ ጭማሪ ተከስቷል።
ደሴ 2000 ብር ነው የሆነው ማለት ነው። 2000 ብር ባለ ጨምሮ ሳይሆን ታሪፍ የሆነው 2000 ብር ነው።
ከተለያዩ አካባቢዎች ጤፍ እያስመጡ ለደንበኞቻቸው ፈጭተው የሚያስረክቡ የወፍጮ ቤት ባለቤቶች በተከሰተው የነዳጅ እጥረት ምክንያት የጭነት ዋጋ ኑሮ በኩንታል ከአራት እስከ 5000 ብር ጭማሪ ማድረጋቸውን ሁለት ሰዎች ነግረውናል።
ዋጋ ጨምሯል፣ ግን እኛ የበፊት እቃ ስለገባ አልጨመርንም ባለበት ነው። ይሄ መኪና ኪራይ መኪና ቢያንስ ለአንድ ኩንታል ከክፍለ ሀገር ሲያመጡ ከ2000 ብር በላይ ጨምሮባቸዋል።
አርሶ አደሩ ከዛ ጨምሮም ሳይሆን ያው በመጓጓዣ ምክንያት በነዳጅ ምክንያት መሰለኝ መኪኖች ነው የጨመሩ። ከዛ አሁን በ500 ብር ይቻል የነበረው 1500 ብር እንደዚህ። የምርት እጥረት አይደለም በአጠቃላይ ነዳጅ ምናምን ከተስተካከለ በእርግጠኝነት በቀድሞ እንደሚሆን እርግጠኛ ነው።
ሸቀጥ ከአዲስ አበባ ወደ ክልል የሚያመላልሱ ከኢትዮጵያ ልዩ ልዩ ክፍሎች ደግሞ ወደ ማዕከል የግብርና ምርቶችን የሚያመጡ የጭነት ተሽከርካሪዎች የገጠማቸው ጫና ግን ገዘፍ ያለ መሆኑን በዘርፉ የተሰማራ ሰው ነግሮናል።
ጅንካ 40 ምንጭ ምናምን 500 ብር 600 ብር የነበረ የጭነት ዋጋ አሁን 1200 ብር ነው። ከመርካቶ የሚጫኑ ስሚንቶ ጦርነቱ ከመጀመሩ በፊት 600 ብር ይጫን ነበር ለምሳሌ ለጅንካ፣ አሁን ግን 1200 ይጫናል፣ 1500 ይጫናል።
በእጥፍ ጨምሯል ማለት ነው በአጭሩ።
ከእጥፍ በላይ ለምሳሌ ሐዋሳ 350 ብር ይጫን ነበር በኩንታል። እሱ አሁን ትናንት 1000 ብር ተጭኗል ለምሳሌ፣ ግን ትናንት ብቻ ስለተጫነ 800 ነው ይቆይ። እንደዛም ሆኖ አንድ መኪና ከአንድ ጊዜ በላይ አይሰራም። አሁን ባለ አዳማ ላይ ማዳበሪያ ጭኖ 3 ሳምንት ሊሞላው 3 ቀን ነው የቀረው። ሪጅናል ስኳር ከሞኩራዝ ስኳር ፋብሪካ 10 ቀን አልፏቸዋል መንገድ ላይ ከቆም። ከዚህ ወደ ጎንደር በፊት አሁን 700 ብር ነበር የሚጫ ስሚንቶም ኩንታል፣ ግን አሁን 1200 ብር ነው። ከእጥፍ በላይ ዋጋ ጨምሯል። የአንድ ኩንታል ዋጋ መጫኛ ዋጋ ለምሳሌ አዲስ አበባ ባዶ መኪና ዲጭን አዲስ አበባ 10 ቀን የሞላው መኪና ለዲጭን ነዳጅ እየተሽከረከረ እየዞረ አሁን እኛ 4 መኪና አዲስ አበባ ላይ አለን። ግን አሁን እነዚህ 4 መኪኖች ለምሳሌ የቆሙት 10 ቀን የሞላዋለ፣ 8 ቀን የሆነዋለ፣ 6 ቀን የሆነዋለ፣ 4 ቀን የሆነዋል። ነዳጅ አቅርቦቱም የለም፣ ዋጋውም ከጥፍ በላይ ሆነ።
የንግድና ቀጠናዊ ትስስር ሚኒስቴር መጋቢት 24 ቀን 2018 ዓመተ ምህረት ባወጣው መግለጫ የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ ከትናንት ወዲያው ድርድር በፊት በመዘጋቱ ወደ ሀገራችን ይገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው ይገኛሉ ብሎ ነበር። መንግስት መደበኛ አቅርቦቱ እንዳይቋረጥ ከተባ በተዘዋራሪ ገበያ በከፍተኛ ዋጋ በመግዛት ለማቅረብ ጥረት ያደረገ ይገኛል ያለው ሚኒስቴሩ ያለው የድጎማ ጫና ግን ከ272 ቢሊዮን ብር በላይ መድረሱንም ገልጧል። አሁን ባለው ሁኔታ ድጎማን በነበረበት መቀጠል አስቸጋሪ በመሆኑ አዲስ የዋጋ ማስተካከያ ተደርጓል ሲልም በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን በወቅቱ መግለጹ ይታወሳል። ለዲደብሊው ሰለሞን ሙጨነኝ ከአዲስ አበባ።
በቤንሻንጉል ጉሙዝ ክልል አሶክሳ ከተማም የመሰረታዊ ፍጆታ ምርቶች ዋጋ መጨመሩን ነዋሪዎች አስታውቀዋል። የነዳጅ ዋጋ መጨመር የምግብ ዘይት 5 ሊትር ከ2500 እስከ 2700 ብር ድረስ እየተሸጠ ነው። 2 ሊትር የታሸገ ውሃ ደግሞ እስከ 100 ብር ይሸጣል። የቤንሻንጉል ጉሙዝ ክልል ንግድና ገበያ ልማት ቢሮ እንዳስታወቀው የትንሳኤ በዓልን ምክንያት በማድረግ የምርት እጥረት እንዳይከሰት በቂ የፍጆታ ምርት ለከተማው መቅረቡ አስታውቋል። የአሶሳው ወኪላችን ነጋሳ ደሳለኝ ተከታዩን ዘገባ ልኮልናል።
ለዚህ ዋጋ ጭማሪ እንደ ምክንያት የተጠቀሱት በቅርቡ የነዳጅ ጥረት መከሰቱን ተከትሎ እንደሆነ ነጋዴዎቹ ይናገራሉ። ከዚህም በተጨማሪ ቤንዚን በማደያ በሊትር 148 ተብሎ በታሪፍ የተቀመጠ ቢሆንም በጥቁር ገበያ እስከ 2000 ብር በሊትር እየተሸጠ እንደሚገኝ ያነጋገርናቸው ነዋሪዎች አብራርተዋል።
ቤንዚን 2200 አካባቢ፣ ናፍጣ ደግሞ የለም። ዘይት 5 ሊትር 2800 እንደዛ ነው። ስኳር 1 ኪሎ 300 እንደዛ 350 ሱራሱ አይገኝም። የጨመረ ነው።
እኔ ሞተር አለኝ። የሞተር ተጠቃሚ ስለሆንኩ ቤንዚን ለማግኘት በጣም ተቸግረናል። እጅግ በጣም ፈታኝ ነው ቤንዚን ለማግኘት። ሰልፎቹ በጣም ከባድ ናቸው። ዓለም አቀፍ የሆነ ችግር የተፈጠረ ቢሆንም ይሄ የነዳጅ አቅርቦት ላይ ችግር እንደሚፈጥር ሁላችንም እንገነዘባለን። ነገር ግን በከፍተኛ ሁኔታ ነዳጁን ለማግኘት እየተቸገር ነው ያለ ነው። በጣም በጣም ከፍተኛ የሆነ ጨው፣ በርበሬ፣ ዘይት ሁሉ ነገር እንደጨመረ ይህም አንዳንድ ሹፌር ጓደኞች አሉኝ ከላይ ይዘው የሚወጡበት ዋጋ ቀደም ብሎ የነበረው ዋጋ እንደሆነ ነው የሚነግሩ እና ይህን ሱቅ ላይ እንኳን ሃይላንድ 67 ብር ስንገዛ የነበረው ሃይላንድ አሁን 100 ብር፣ አንዳንድ ቦታ ደግሞ ዛሬ 120 ብርም እየተሸጠ ነው ያለው።
በአሶሳ ከተማ አምባ አንድ በሚባል ቦታ ነዋሪ የሆኑት አቶ የኑስ ጅብሪል የመሰረታዊ ፍጆታ ምርቶች በቂ አቅርቦት በከተማው ቢኖርም በምርቶች ዋጋ ላይ እየተስተዋለ ያለው የዋጋ ጭማሪዎች በዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች ላይ ተጽዕኖ እየጎላ መሆኑን አመልክተዋል። የኑሮ ውድነትን ለማረጋጋት የመንግስት ተቋማት ክትትል አናሳ መሆኑን በመግለጽ በዚህ ሳምንት የተስተዋሉትን የዋጋ ጭማሪዎችን በዝርዝር አብራርተዋል።
ያለው ችግሮቹ አሁን ስኳር በኩንታል 25000 ገብቷል። ገበያ ላይ አርብ ገበያ ያለ ነው፣ ሶስተኛ ወገን ስለሆነ አደገኛ ነው። ለድሃ አመቺ ያልሆነ ኑሮ እየሄደ እንዳለ በጣም አስጊ ነው። ደርሆ እስከ 4000 ገብቷል። ዘይትም አሁን ወደ 20 ሊትር 9000 ገብቷል። ያቺ እሽጉ ሃኔ ወደ 2600 2800 እና ያለው ችግሮቹ በጣም ከፍተኛ ነው። ብሩና ገበያ ሊገናኝ አልቻለም።
በአሶሳ ከተማ ነዋሪ የሆኑትና ስማቸው እንዲጠቀስ ያልፈለጉ ያነጋገርናቸው ሁለቱ ነዋሪዎችም እንዳብራሩት የነዳጅ እጥረት በሌሎች ምርቶች ላይ ዋጋ ጭማሪ እንዲከሰት ጫና ማሳደሩን ተናግረዋል። ሆኖም በከተማው ነዳጅ በማደያዎች ባይኖርም በጥቁር ገበያ በውድ ዋጋ በስፋት እንደሚገኝ አስታውቀዋል።
ገብስ ሲባለው ይሄ ገብስ 110 የነበረው 130 ነው። ጤፍ ደግሞ ሁለተኛ ደረጃው 150 ኪሎ ማለት ነው። ዘይት ደግሞ 5 ሊትር 2700። ሽንኩርት 30 ብር ነበራል፣ አሁን 70 ብር።
ሽንኩርት 70 ብር ነው አንድ ኪሎ። ዘይት ደግሞ 2700 ቁመር ቢባል የንጉ ዘይትም እንደዛው 2700። ስኳር ያው 300 የሚላሉ 240 250 ማለት ነው። በጣም ጨምሯል።
በአሶሳ ከተማና አካባቢው ተስተውለዋል የተባለውን የምርት ዋጋ ጭማሪን በተመለከተ ከቤኒሻንጉል ጉሙዝ ክልል ንግድና ገበያ ልማት ቢሮ ማብራሪያ ለመጠየቅ ያደረግኩት ጥረት የስራ ኃላፊዎቹ ስልካቸውን ባለማንሳታቸው አልተሳካም። ሆኖም ቢሮ በማህበራዊ ትስስር ገጹ እንዳስታወቀው የመጪውን ትንሳኤ በዓል ምክንያት በማድረግ የምርት እጥረት እንዳይከሰት በቂ የፍጆታ ምርት መቅረቡን አስታውቋል። የበዓል ገበያ በተረጋጋ ሁኔታ እንዲከናወን እየሰራ እንደሚገኝ የገለጸው ቢሮ ማንኛውም ህገወጥ ንግድና ምክንያታዊ ባለሆነ የዋጋ ጭማሪዎች ላይ እርምጃ እንደሚወስድ አመልክተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
ኢትዮጵያ ለአንድ ወር የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን የሊቀመንበርነት ስልጣን ያዘች። ኢትዮጵያ ሐላፊነቱን መረከቧ ለሀገሪቱ ስትራቴጂያዊ ጠቀሜታ እንዳለው የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። የአፍሪካ ህብረት ጉዳዮች ተንታኝ በበኩላቸው የምክር ቤቱ አባላት ከአጠቃላይ ጉዳዮች ይልቅ በአህጉር ደረጃ ባሉ የጸጥታ ችግሮች ላይ ማተኮር እንዳለባቸው መክረዋል። የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነትን ጨምሮ በአህጉሪቱ የተለያዩ አካባቢዎች የተፈረሙ የሰላም ስምምነቶችን በተገቢ ሁኔታ አለመከታተል በምክር ቤቱ ከሚታዩ ድክመቶች አንዱ መሆኑንም ጠቁመዋል። እስክንድር ፍሬው ከአዲስ አበባ።
ኢትዮጵያ 15 ሀገራት አባል የሆኑበትን የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በሊቀመንበርነት መምራት የጀመረችው ሰሞኑን ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለዶቼ ቬለ እንዳሉት ኃላፊነቱ ትልቅ ትርጉም የሚሰጠው ነው።
ይሄ ለሀገራችን ትልቅ ስትራቴጂያዊ ጠቀሜታ ያለው ጉዳይ ነው። ሀገራችን በዚህ በህብረት ውስጥ የሰላምና ጸጥታ ጉዳዮች በበላይነት ለመምራት ያላትን አቅም የምታጠናክርበት፣ የአህጉሪቱን ሰላምና ጸጥታ አጀንዳ የምትቀርጽበት እና የአህጉሪቱን ሰላምና ጸጥታ በሚመለከቱ እና በሚወሰኑ የተለያዩ ውሳኔዎች ላይም የራሷን አሻራ ማሳረፍ የምትችልበትን አጋጣሚ የሚፈጥርላት ነው።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በአህጉሪቱ ሰላምና ጸጥታ እንደዚሁም መረጋጋትን ለማምጣት የሚያስችሉ ውሳኔዎችን የማስተላለፍ ኃላፊነት የተሰጠው ዋነኛ አካል ነው። ግጭቶች እንዳይከሰቱ መከላከልና ከተከሰቱ በኋላም የሰላም አስከባሪ ኃይል መላክን የመሳሰሉ ኃላፊነቶች ተሰጥተውታል። ከሚያስተላልፋቸው ውሳኔዎች ውስጥ አብዛኛዎቹ እንደማይተገበሩ ግን በእንግሊዝኛው ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2023 ይፋ ያደረገው መረጃ ያመለክታል። የዚሁ ተቋም ተመራማሪ ሙሳ ሶማሆሮ እንደሚሉት ለውሳኔዎች አለመተግበር አንዱ ምክንያት በሉዓላዊነታችንና በውስጥ ጉዳያችን አትግቡ የሚሉ ሀገራት መኖራቸውና አሰራሩም የሚፈቅድላቸው መሆኑ ነው። የአፍሪካ ህብረትን የመመስረቻ ሰነድ ስናነብ ሉዓላዊነት የዋነኛ መርህ አካል ነው እና ይሄ አንድን የተላለፈ ውሳኔ በሚመለከታቸው ሀገራት ላይ ከመተግበር አንጻር በርካታ ተግዳሮቶች ያመጣል።
Many challenges when it comes to implementing decisions made.
ኢትዮጵያ ለውሳኔዎች ተግባራዊ መሆን የበኩሏን አስተዋጽኦ ስታደርግ መቆየቷን የገለጹት አምባሳደር ነቢያት በሊቀመንበርነት ጊዜዋም ይሄንኑ እንደምትቀጥል ተናግረዋል።
ኢትዮጵያ አፍሪካ ውስጥ ለሚካሄዱ የተለያየ ግጭቶች የሰላም አስከባሪ ኃይሎች በመላክ ጀምሮ የተወሰኑ ውሳኔዎች ተግባራዊ እንዲሆኑ ወደኋላ ማትል ማታመነታ ሀገር መሆኗን በየጊዜው ያስመሰከረችና ያሳየች ናት። አሁንም በዚህ በቆይታችን ወቅት ይህንን አቋማችንን ይበልጥ እናጠናክርበት አጋጣሚ ነው የሚኖረው።
ግጭቶች ከመከሰታቸው በፊት በሚተገበሩ የመከላከያ እርምጃዎች ላይ ማተኮር እንደሚያስፈልግም ቃል አቀባዩ አብራርተዋል። የውሳኔዎችን አፈጻጸም ለመከታተል የሚያስችሉ ስራዎችን ማጠናከር እንደሚገባም ገልጸዋል።
በአፍሪካ ውሳኔዎች ይወሰናሉ፣ ነገር ግን አይተገበሩም የሚሉትን ሙሉ ለሙሉ መቀበል ያስቸግራል። እንደ አባል ሀገር ሁላችንም ይሄንን ነገር አጠናክሮ ለመሄድ ጠንካራ የሆነ የክትትልና የግምገማ ስራዎችን ማጠናከር ይገባል የሚል አቋም አለ።
ከአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተግባራት አንዱ ግጭቶችን ለማስቆም የሚያስችሉ ድርድሮችን ማመቻቸትና የተደረሱ ስምምነቶችንም መከታተል ነው። በኢትዮጵያ ፌደራል መንግስትና በህዋት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመው ግጭት በዘላቂነት የማቆም ስምምነት ወይም በእንግሊዝኛው ምህጻረ ቃል ኮሃ ከነዚህ ስምምነቶች አንዱ ነው። ይህ ስምምነት ምክር ቤቱ የተደረሱ ስምምነቶችን ለመከታተል መቸገሩን ከሚያመለክቱ ምሳሌዎች አንዱ መሆኑን የአፍሪካ ህብረት ጉዳዮች ተንታኙ ያምናሉ። በፕሪቶሪያ የተፈረመውን ግጭት በዘላቂነት የማቆም ስምምነት ወይም በእንግሊዝኛው ምህጻረ ቃል ኮሃን ለይተን ማውጣት አንችልም። ምክንያቱም እሱ የሰላምና ጸጥታ ምክር ቤቱ በውጤታማነት ለመከታተል እየተቸገረባቸው ያሉና በአህጉሪቱ የተለያዩ አካባቢዎች የተደረጉ የሰላም ስምምነቶች አካል ነው። በርካታ የሰላም ስምምነቶችን ማለትም በዲሞክራሲያዊት ሪፐብሊክ ኮንጎና በደቡብ ሱዳን የተደረጉትን እንደዚሁም የፕሪቶሪያውን ራሱን መጥቀስ እንችላለን። እንደኛው አሳሳቢ ነገር የምክር ቤቱ አባላት ግጭት ባለባቸው ሀገራት ያሉ ተጨባጭ ችግሮችን ከማንሳት ይልቅ ጠቅለል ባሉ ጉዳዮች ላይ ማተኮራቸው መሆኑን ሶማሆሮ ያምናሉ። እናም አባላቱ ጠቅለል ካሉ ጉዳዮች ይልቅ በአገር ደረጃ ባሉ የጸጥታ ጉዳዮች ላይ አተኩሮ መስራት እንዳለባቸው ተናግረዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
እስራኤል፣ ዩናይትድ ስቴትስ እና ኢራን ባለፈው ማክሰኞ ለሮብ አጥቢያ ተኩስ ለማቆም መስማማታቸው በመላው ዓለም እንደሆነው ሁሉ ለኢትዮጵያም እፎይታ ብጤ ነው የሆነው። ሶስቱ ሀገራት ተኩስ ለማቆም መስማማታቸው እንደተሰማ የዓለም የነዳጅ ዘይት ዋጋ መጠነኛ ቅናሽ አድርጓል። ይሁንና ከስምምነቱ በኋላ እስራኤል ሊባኖስን መደብደቧን መቀጠሏና የሶስቱ ሀገራት ባለስልጣናት መዛዛታቸው ብልጭ ያለውን ተስፋ ያዳፍነዋል የሚል ስጋት አሳድሯል። ስዩም ጌቱ ከአዲስ አበባ የፖለቲካና የኢኮኖሚ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል።
ግልጽ ነው፣ የኢትዮጵያ ኢኮኖሚ በጣም ከውጭ የሚመጣ ጣጣ ምንም ጥርጥር የለውም። ኮንፍሊክቱ ካለ ኢትዮጵያን ብቻ ሳይሆን ዋይደር የሆነ ዓለምን ነው አፌክት የሚያደርገው፣ ባደገውም ባላደገው ሀገር። ልዩነቱ እኛ መቋቋም እንችላለን አንችልም ነው።
አስተያየታቸውን ለዶይቼ ቬለ የሰጡ የምጣኔ ሀብት ባለሙያ ዶክተር አብዱልመናን ሙሐመድ ናቸው። በዓለም ላይ እጅግ ጠቃሚ የኃይል መስመር መተላለፊያዎች አንዱ የሆነው የሆርሙዝ የባህር ወሽመጥ ኢትዮጵያ የነዳጅ ፍላጎቷን የምትሸምትባት ኩዌትን ጨምሮ በርካታ የገልፍ ሀገራት በገፍ የሚልኩትን ነዳጅ ከዚህ ከሆርሙዝ ወሽመጥ ውጪ ምንም አማራጭ የላቸውም። በዚህ ሰርጥ መዘጋት ክፉኛ ከተፈተኑት ሀገራት መካከል አንዷ የሆነችው ኢትዮጵያ ላለፉት ጥቂት ሳምንታት በሀገር ውስጥ በተፈጠረው የነዳጅ አቅርቦት መስተጓጎል ኢኮኖሚው ላይ አስከፊ ሁኔታ ተደቅኖ ቆይቷል። ከቀናት በፊት በአሜሪካና ኢራን መካከል የተደረገው ጊዜያዊ የሁለት ሳምንታት የተኩስ አቁም ስምምነት ሆርሙዝን ክፍት የሚያደርግ በመሆኑ ወቅታዊ እፎይታ ቢሰጥም እስራኤል ወዲያውኑ በሊባኖስ ላይ እጅግ ከፍተኛ ጥቃት በመውሰድ ውድመት ማድረሷ ግን ስጋቶችን መልሶ ደቅኗል። እንደ ምጣኔ ሀብት ባለሙያ ዶክተር አብዱልመናን አስተያየት የሆርሙዝ ባህር ወሽመጥ መዘጋት ኢትዮጵያ ላይ ያመጣው ጣጣ በጉልህ ከታየው የነዳጅ አቅርቦት ችግርም የሚሻገር ነው።
ቀጥታም የታየው የነዳጅ ዋጋና አቅርቦቱም ላይ ነው። እንደውም አሁን ከፍተኛ የሆነ የህዝብ ትራንስፖርት ላይ ሰልፍ፣ ነዳጅ ሬሽን መኖር ይሄ እጥረቱ የሚያመጣው ነው። ሁለተኛ ደግሞ ዋጋው ደግሞ በከፍተኛ ሁኔታ መጨመሩ የነዳጅ ዋጋ ላይ ከፍተኛ ጭማሪ ያመጣል እና የነዳጅ ዋጋ ጨመረ ማለት ደግሞ ሁሉ የሸቀጣሸቀጥ የትራንስፖርት ዋጋ ላይ ለውጥ ስለሚያመጣ የሀገሪቱ እየቀነሰ የመጣ የዋጋ ግሽበት ተመልሶ ሊመጣ የመቻል እድሉ በጣም ሰፊ ነው። ከፍ ሲል ደግሞ ሆርሙዝ መዘጋት የነዳጅ ብቻ አይደለም፣ ፔትሮኬሚካል አለ፣ ማዳበሪያም አለ እና እነዚህ ነገሮችንም አፌክት ያደርጋል። ይሄ ደግሞ ኢትዮጵያ ማዳበሪያ አስመጪ ናት እና በግብርና ምርት ላይ ከፍተኛ የሆነ ጫና መፍጠሩ አይቀርም። እንደው ሰፋ አድርገን ደግሞ እኒው ካድን ደግሞ እዛ አካባቢ ያለው ሀገራች ከፍተኛ የሆነ ኢትዮጵያውያን በስራ ተሰማርተው የሚገኙበት አካባቢ ነው። እዛ ኩዌት በለው ኤምሬትስ በለው እና እነሱ ራሱ ስራቸው ሁኔታ ጥያቄ ውስጥ የሚገባበት ሰዓት ወደ ኢትዮጵያ የሚላከው ረሚታንስም ኢፌክት ይኖረዋል። ረሚታንሱ ደግሞ አፌክት ካረገ ውጭ ምንዛሬን አፌክት ያደርጋል። የሚረዷቸው ቤተሰቦቻቸው ገቢ ላይ ኢፌክት ስላለው ኢኮኖሚያችን ላይ ጫና ማሳደሩ አይቀርም።
ሌላው አስተያየት ሰጪ የአፍሪካ ቀንድ የፖለቲካ ተንታኝ አቶ አብዱራህማን ሰይድ ናቸው። እንደሳቸው አስተያየት የሆርሙዝ መዘጋት በተለይም የአፍሪካ ቀንድ ሀገራትን ክፉኛ ይፈተናል።
ድሀ ሀገሮች ይጎዳሉ፣ እንደ ኢትዮጵያ፣ ኤርትራ፣ ስሪላንካ፣ ባንግላዴሽ፣ ግብፅም ሳይቀር ጉዳቱ በአብዛኛው የድሀ ሀገሮች ደርሷል።
ኢትዮጵያ የነዳጅ ተጽዕኖ ተጋላጭነትን ለመቀነስ ከቅርብ ዓመታት ወዲህ በርካታ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ በማድረግ በታዳሽ ኃይል ልማት ላይ በማተኮር ተስፋዎች መታየታቸውን ትገልጻለች። እንደ ምጣኔ ሀብት ባለሙያው ዶክተር አብዱልመናን አስተያየት ግን ይህ ለአሁናዊው አንገብጋቢ ጉዳይ ግን መፍትሄ አይሆንም።
በአጭር ጊዜ በጣም የምንቸገር ይመስለኛል፣ ግን ይህንን ችግር ካለፍነው ግን ለወደፊቱ አርቆ ታስቦ ረጅም ጊዜ ወስዶ ማለት ነው በታዳሽ ኃይል የመተካቱ ነገር ብዙ ሊሰራበት ይችላል። ኢቭን እስካሁን የተወሰደ ለምሳሌ ኤሌክትሪክ መኪና የማስገባት ሁኔታ በጣም ትንሽ ነው ከአጠቃላይ ከነዳጅ ከሚሰራው። ከዛ ባሻገር ደግሞ የፔትሮ ኬሚካልን ነገር ምን ታደርገዋለህ? ማዳበሪያ ፋብሪካ የረጅም ጊዜ ማቀድ የሚፈልግ ነው እና በአጭር ጊዜ ውስጥ የምትፈታው አይደለም።
አሜሪካና ኢራን ስምምነት ጊዜያዊ ከመሆኑ ጋር ተያይዞ ለችግሩ መቋጨት ለጊዜው ዋስትና እንደሌለው የቀጠናው ተንታኝ አቶ አብዱራህማን በአስተያየታቸው ገልጸዋል።
ምነቱ በኢራንና በአሜሪካ ብቻ ነው። ስለዚህ እስራኤሎች ምናልባት ብዙ ያልተደሰቱ ሊሆን ይችላሉ በስምምነቱ መሰረት እና ምናልባት የተኩስ አቁም ስምምነቱ ሙሉ በሙሉ ሊጠናቀቅ ላይችል ይችላል። ኢራን እንዳለች ካላት አቅም ሳትፈርስ ከቀረች ብዙ የምታገኛቸው ጥቅሞች አሉ። ስለዚህ ከነበረችው በጣም ኃይለኛ የሆነች ልትሆን ነው።
ይህ የኢራን መጠናከር እውን ከሆነ ደግሞ ኢትዮጵያን ጨምሮ በአፍሪካ ቀንድ ላይ አዲስ የኃይል አስተላለፍ እንዲፈጠር ለማድረግ እድሉ መኖሩን አስረድተዋልም። በዚህ ላይ አስተያየታቸውን ያከሉት ዶክተር አብዱልመናን
በዚህ ሁኔታ የቀጠለ እንደሆነና ኮንፍሊክቱ በጣም ከፍ እያለ በሚመጣበት ሰዓት አደጋው በጣም ከፍ እያለ ነው የሚመጣው ለዓለም ኢኮኖሚ፣ ኢትዮጵያንም ቀጥታ ከነዳጅ ጋር ተያይዞ የሚመጣው ብቻ ሳይሆን የሌላውም ሀገር ኢኮኖሚ መዳከም የእኛንም ኢኮኖሚ ዳይሬክት አፌክት ያደርጋል። የውጭ ኢንቨስትመንት አይኖርም፣ የውጭ እርዳታ ላይኖር ይችላል፣ ይቀንሳል። በጣም በጣም አሳሳቢ ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ተከታዩም ዘገባ የሶስቱን ሀገራት ውዝግብ፣ የድርድር ተስፋና ተኩስ አቁምን የሚቃኝ ነው። ባለፈው ማክሰኞ ሌሊት የተኩስ ማቆም ስምምነት የተደረገበት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ማወዛገቡ ባይቆምም ከሞላ ጎደል ግን ተኩስ አቁሙ ገቢራ የመሆኑ እየተነገረ ነው። እስራኤል ስምምነቱ ሊባኖስን አይመለከተም በማለት ጥቃት ማድረሷ መቀጠሉና ኢራንም በሆርሙዝ ሰርጥ ላይ ቁጥጥሯን ማጠናከሯ በስምምነቱ ዘላቂነት ላይ ስጋት አጭሯል። የዩናይትድ ስቴትስና የኢራን መልእክተኞች ግን ለድርድር ወደ ኢስላማባድ ፓኪስታን ያመሩ መሆናቸው ተዘግቧል። ይህም ተስፋው አሁንም እንዳለ መሆኑን የሚያመለክት ነው እየተባለ ነው። ገበያው ንጉሴ ከብራሰልስ ተጨማሪ ዘገባ አለው።
ፕሬዝዳንት ትራምፕ በኢራን ከተቻለ የመንግስት ለውጥ ለማድረግና የኒውክሌርና ቦሊስቲክ ሚሳይል ፕሮግራሞቿን ለአንድና ለመጨረሻ ጊዜ ለማስወገድ በማቀድ ከእስራኤል ጋር በማበር ከስድስት ሳምንታት በፊት በኢራን ላይ የከፈቱ ጦርነት ከኢራን የገጠመው የመከላከልና የማጥቃት እርምጃ ለተጋጣሚዎቹ ብቻ ሳይሆን ለዓለም ጭምር ከተጠበቀው በላይ ሆኖ ታይቷል። አሜሪካና እስራኤል በጦርነቱ መጀመሪያ የኢራንን መንፈሳዊ መሪ አያቶላ ካማኒን ጨምሮ የአገሪቱን ከፍተኛ የጦርና የፖለቲካ መሪዎችን በማስወገድ የመንግሥት ለውጥ ፍላጎታቸውን ለማሳካት ቢጥሩም የኢራን መንግሥታዊ መዋቅር ጥንካሬና የመከላከያ አቅም ግን ይህን ማድረግ እንዳላስቻላቸው ነው የታየው። እንደውም ኢራን በእስራኤልና በገልፍ አካባቢ በሚገኙ የአሜሪካ ወዳጅ አገሮች ላይ የሰነዘረችው ጥቃት አሜሪካና እስራኤል በእሷ ላይ ካደረሱት ውድመትና ኪሳራ ብዙም እንደማያንስ ነው የሚነገረው። ከሁሉም በላይ ግን ኢራን የዓለም ዋና የንግድ መተላለፊያ የሆነውን የሆርሙዝ የባህር ሰርጥን በመዝጋት በአካባቢው ብቻ ሳይሆን በመላው ዓለም የኢኮኖሚ ቀውስ መፍጠሯ ባለፈው ማክሰኞ ሌሊት የተደረሰውን የሰላም ስምምነት ሳያፋጥነው እንዳልቀረ ነው የሚነገረው። ፕሬዚዳንት ትራምፕ የአውሮፓ አጋሮቻቸውን እንኳ ሳያማክሩና ሳያሳውቁ በእስራኤል በተለይም በጠቅላይ ሚኒስትር ቤንያም ነታንያሁ ግፊትና ማግባባት የገቡበት ነው የተባለው ይህ የስድስት ሳምንታት ጦርነት ከኢራን አንጻር ከመሪዎች መገደልና ውድመት ውጪ ብዙም የለወጠው ነገር እንደሌለ ነው ታዛቢዎች የሚናገሩት። ቀድሞ በኔቶ የአሜሪካ አምባሳደር የነበሩት ሚስተር ኢቮ ዳልደር ይህንኑ ነው ለኢሮኒውስ በሰጡት ቃለ መጠይቅ ያረጋገጡት። አሁን ጦርነቱ ባለበት ሁኔታ ሲታይ አንዳቸውም የጦርነቱ ግቦች አልተሳኩም። ምናልባት በተወሰነ ደረጃ የኢራንን ሚሳይል አቅም ለመቀነስ ካልሆነ በስተቀር አንዳቸውም የጦርነቱ ዓላማዎች የተባሉት አልተፈጸሙም ብለዋል። ኢራን የኒውክሌር መሳሪያ እንድትሰራ ያስችላታል የተባለው የተብላላ ዩራኒየም አሁንም ከምድር ውስጥ ተቀብሮ ያለ መሆኑን፣ የርቀት ወንጫፊ ሚሳይሎችም ከመቀነሳቸው በስተቀር አሁንም ጥቃት ማድረስ የሚችሉ መሆናቸው፣ እንዲሁም የመሪዎችን መገደል ተከትሎ የፈረሰች ሀገር ለመረከብ ፈቃደኛ የሆነ የተቃዋሚ ኃይል አለመገኘቱን በመጥቀስ ነው። እንደ ቀድሞው የአሜሪካው ዲፕሎማት ኢቮ ዳልደር ያሉ የፕሬዝዳንት ትራምፕ የጦርነት እቅድ ክስረት አጋላጮች የሚናገሩት። ከሁሉም በላይ ግን ይህ ጦርነት የአትላንቲክ ማዶና ማዶ ግንኙነትን እንዳይጠገን አድርጎ እንደሰበረውና ፕሬዝዳንት ትራምፕ በኔቶ ላይ አምርረው እንዲነሱ ሊያደርግ እንደሚችል ነው የሚነገረው። ሚስተር ኢቮ ዳልደር እንደሚሉትም የስድስት ሳምንቱ ጦርነት ከሁሉም በላይ የጎዳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅትን ወይንም ኔቶን ነው።
Clearly what's happened over the last 6 weeks has been extraordinarily damaging to NATO.
የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ላቪት ፕሬዝዳንቱ
They were tested and they failed.
የኔቶ አጋሮች ተፈትነው ወድቀዋል ማለታቸውን በመጥቀስም የኔቶ አጋሮች በጦርነቱ ላይ ያሳዩት አቋም ፕሬዝዳንቱን ከመከፋት አልፎ ያስቆጣቸው መሆኑን የሚያመላክት ነው። የኔቶ ዋና ጸሐፊ ማርክ ሩተም ባለፈው ሮብ በዋይት ሃውስ ከፕሬዝዳንቱ ጋር በዝግ በነበራቸው ውይይት ፕሬዝዳንቱ በኔቶ አባል አገሮች የተከፉና የተበሳጩ መሆናቸውን እንደገለጹላቸው አልሸሸጉም። በግልጽ ለመናገር ፕሬዝዳንቱ በጣም አዝነዋል። በእርግጥ እኔ ብዙዎቹ አባል አገሮች ድጋፋቸውን ያሳዩና የገለጹ መሆናቸውን ለማሳየት ሞክሬያለሁ፣ ግን ብስጭታቸው ይገባኛል ብለዋል። በመሆኑ ከዚህ በኋላ ፕሬዝዳንት ትራምፕ በኔቶ ላይ የሚወስዱት እርምጃና ድርጅቱም ከእንግዲህ የሚኖረው ተክለ ቁመና ተጠባቂ ሆኗል። በእርግጥ ፕሬዝዳንቱ እንደዛቱት አሜሪካንን ከድርጅቱ ማስወጣት ቀላል ባይሆንም እንደ ጀርመንና ስፔን በመሳሰሉ አገሮች ሰፍረው የሚገኙ ወታደሮቻቸውን ግን ድጋፍ ወዳሳዩ አባል አገራት ማዛወራቸው እንደማይቀር ነው የሚታመነው። ገበያው ንጉሴ ለዲደብሊው ብራስልስ።
ዜና መጽሔቱ የዛሬው እስካሁን የተከታተላችሁትን ይመስል ነበረ።